ማህደራዊ ስራ ፈጣሪነት ባለፈው እሁድ ምሽት በራዲዮ መስጊድ ጀመር ያደረግነው ወግ ይከተላል። እንግዳችን አቶ ክብረት አበበ የኢትዮጵያ ማህበራዊ ስራ ፈጣሪዎች ማህበር ፕሬዝዳንት ናቸው። አሉላ ከበደ ነው አቶ ክብረትን ያወያያቸው። በቀደመው ወጋቸው እልባት ካደረጉበት ይመስላሉ።
አቶ ክብረት አበበ
በቀደመው ውይይታችን የአምቡላንስን አገልግሎት ሲያስረዱ ከአደጋዎች አንዱን ብንወስድ ብለው ከፍተኛ አደጋ የሚዘገብበትን የኢትዮጵያ የተሽከርካሪዎች አደጋና የድንገተኛ አስቸኳይ እርዳታ በምሳሌም ከሰለጠነው ዓለም ብዙ ተሽከርካሪዎች ያሉባት ነገር ግን የአደጋው ቁጥር አነስተኛ የሆነባትን ጃፓንን ሁኔታ አንስተው ለእንዲህ መሰል አደጋ የሚጋለጡትም ሰዎች የድንገተኛ አስቸኳይ እርዳታ የሚያገኙበት አጋጣሚ ውስን መሆኑን ሲያስረዱ ነበር። ውይይታችን የገጣ ነው። ያንም እናስታውስበትን ድምጽ ላስቀድምና ውይይታችንን እንቀጥላለን።
ብዙ አደጋዎች አሉ ኢትዮጵያ ውስጥ። የመኪና አደጋ ሁኔታም ብቻ ምንወስድ 194 ሞት በየአስር ሺህ መኪና። ይሄ ማለት ይሄ ቁጥር ከጃፓን ጋር አይተያይም። እንግዲህ የመሞት ምክንያት መኪና አደጋ ነው ካል ከኛ ይልቅ ጃፓናዊ ነው ማለት። ምክንያቱም ጃፓን ውስጥ መኪና ይዞታ ልሽ ወደር መኪና ማንም ሰው ይኖረው ነበር። እኛ ጋር ከአንድ ሚሊዮን በታች ያለ መኪና የሰው ሁሉ ድሪም ደግሞ መኪና እንዲኖረው። በዚህ ውስጥ ደግሞ ጃፓን ውስጥ አንድ ሰው ለመሞት 20,000 መኪና መንገድ ላይ መውጣት አለበት። በወጡ 10,000 መኪናዎች ግን 194 ሞትን እናስተናግዳለን ኢትዮጵያ ውስጥ። ስለዚህ ይሄ የማይቀራረብ ሞት ነው። የሚያሳዝነው ደግሞ ከዚህ ውስጥ በእኛው በጥቁር አንበሳ ሆስፒታል ሐኪሞች የተጠናቀቀ 4% ብቻ ናቸው በአምቡላንስ የሚመጡ። 96% በታክሲ ወይ በራሳቸው መኪና
ነው የሚደርሱት።
ህይወት የማዳን ስኪል። ይሄ ደግሞ ሌላው ፓራዶክስ።
ግጭቱን ወይም የሁለት ዓለሙን ልዩነት በዚህ መልኩ ነበር የገለጹት። እስኪ ይህንን መንደርደሪያውን የጠብታን ሐሳብ ለማምጣት በመራው ሁኔታ ይወሰዱን። የቀደመ ጥያቄ ላስታውስ። በልማድ አነጋገር የማደንዣ ሕክምና አገልግሎት ባለሙያ ሆኖ በጥቁር አንበሳ በሚሰሩበት ጊዜ የአገልግሎቱን እጥረት አስፈላጊነቱን ለመመልከት እድል ነበረውትና እነኚህ ሁኔታዎች ማጤኖ እንዴት አድርጎ ወደ ፈጠሩት ድርጅት ምስረታ ወሰደው? ይልቁንም ደግሞ ይህን የድንገተኛ አገልግሎት ትምህርት አሰጣጥ ጋርም አያይዘውልኝ ነበር። እስኪ አስረዱን። እንዴት አመራው? እንዴት ፍልዚ ወሰደው?
አለም የመጀመሪያ ሕክምናን ስኪልን በኤሌመንተሪም በሃይስኩል አስተምሮ አንድም ሰው አንገት መደገፍ እንዳለበት እንዴት ልብ ማስነሳት እንዳለበት በካሪኩለም ደረጃ ያስተምራል። ስለዚህ አመልካ ነገር አደጋ አሁን ላይ ብዙ ጊዜ ይመጣል። ሰው መኪና መኪና ያደጋ ይችላል እንጂ ይህን ያህል ነገር አላየሁም። ግን ሁሉም ሰው መንካት እንደሌለበት ከአደጋው በላይ ጉዳት የሚያደርስ እሱ እንደሆነ ያውቃል። ማግን ያስጠይቋል። እኛ ጋር ደግሞ አደጋ ሲደርስ ሰዎች እውቀት የላቸውም። ጥሩ ልብ አላቸው። ማንም ሌላውን ለመርዳት
ይፈልጋሉ።
ሲረዱ ግን ፖቴንሻሊ ሊደርሱ ይችላሉ። ስለዚህ ይሄንን እንዴት ነው የምናቀራረው? እኛ ውስጥ ያለን ህክምናን የምናቅ ሰዎች ይሄንን ዝም ካለ ማን ነው የሚናገረው? ይሄንን በጣም ሰዎች ይገዳደሩ ነበር። ገንዘብ አታገኝበትም፣ ካረክም የሚሆነው ማድረግ ያለብህ ሀሳቡ የሚያንተ መሆን የለበትም። ለምን ክሊኒክ ወይ ፋርማሲ አትከፍትም? ሀብታም መሆን የምትፈልግ ከሆነ ነው እንጂ ራሱ ሀሳቡን አጠርጥሮ ምንም የሉም ማለት አልችልም ግን 99% ሀሳቡን አልገዙልኝ። ይሄ ደግሞ በፒር ግሩፕ በራስ ውስጥ ብዙ
ያሉ ሶዛያሉ
ፍራቻ ይፈጥራልና እንደዚህ እየፈራው ግን አንድ ነገር ለምን ካሰብክበት እግዚአብሔር ይረዳሃልና 2007 በፈረንጅ አቆጣጠር በእኛ አቆጣጠር 2000 ዓመተ ምህረት አንድ እንግሊዛዊ ዜግነት ያላቸው ሰው ጠዋት ኢትዮጵያ ገብተው በአልቲቲዩዱ በከፍታው ችግርና ባላቸው የታወቀ የልብ ችግር የመተንፈስ ችግር ይገጥማቸዋል እና ማን ወደ እንግሊዝ ሀገር ይዟቸው ሂድ፣ እኔ እንግሊዛን ጊዜ ከኢትዮጵያ ውጭ አላውቅም፣ ጥሩ አንስቴቲስት መሆን እሞክራለሁ፣ ሙያውን በጣም ወደዋለሁ፣ ይህን የሚያውቁ ሰዎች ኢምፕላንት ይዞት ብሄድ ጥሩ ነው አሉ። ማደርገው ህመሙን ማስታገስና ኦክሲጂን በአይሮፕላን ላይ መስጠት ነው። ወደ 8 ሰዓት አካባቢ ይፈጃል ፍላይቱ ከአዲስ አበባ ለንደን። እንግዲህ መጀመሪያ
ከሀገር ታለፍ ነው
ነገር ነው እና ወጥቼ እሱም ላይ ይሄ ነው ለወጣቶች ዙሬ ማደፋፈር በመስያት እኔ ውስጤ የኢትዮጵያ ወደፊት ተስፋዎች ወጣቶቻችን ናቸው 70%ዎች ወጣቶች ናቸውና እነሱን የኔን ታሪክ መስማት አለባቸው ማንንም ትንሽ ማንንም ትልቅ ሲል ይያምናል ደውሎ ሲጠይቁ ያስተውሳለሁ አድርገው ወደ 5 ኦፕሬሽን ተርቼ ወራመሳጅ ቢስተ ነበር ኖሮውና ሰርጀኖች ሲደውሉልኝ ተነስቼ ስልኬን ሳነሳ ሞባይል ዘንግሌ ገና አዲስ ነው ክብራት ጥሩ ነው ማርታ ነው ያደርሰ ይችላል ግን ፓስፖርት ይኖራል ወይስ ጀነራሊሁ ፓስፖርት ነው ነበር አንዱ መምነቴ ይሄ ነው ግን ሰው ነኝ ለስቼ ከሰራው እንደሻለ ቦታ ደርሳለሁ በየሰለማመን ምንም የውጭ መሄድ ነገር ሳይኖረኝ ይኖረኝ ግን ጥሩ ነው ብዬ ኤክስፓየር ያላረገ ፓስፖርት ነው
ፓስፖርት ይዘው ለጌታ
እና ሁሌ ምላለው መኪና የሚባል ነገር በአሳሌ ሳይኖር ጫማው ለመግዛት የሚቸገርበት ሰዓት መኪና እንጃፍቃል ነበር እንደዚህ አይነት ነገሮችን ለወጣቶች መንገር መፈልጋለሁ በማንም ታሪክ አይደለም መኩራት ያለም በራሳችን በመሰራው ነው የምንፈታ ነው ስለዚህ ሲደውሉልኝ ተሳሳቁ ፓስፖርት አለ ሲሉ ብዙዎቹ እንዴት ፓስፖርት ይኖራል ብለው ነው ይደውሉልኝና እድሉን ፓስፖርት ለማለማለው ብቻ ማጣው መስላቸው ሲደውሉ ከማል ደግሞ በጣም የሚያቆይ ይሄ ፓስፖርት ይኖራል ተባብለው የሚያቆ ሰዎች ታድሩኝ አለኝ አልኳቸው ኤክስፓየር አደረጋው እሺ 9 ሰዓት ላይ እንግሊዝ ሀገር እሄዳለሁ እዛ ሁሉ ነገር ፍሬሽ 9 ሰዓት ላይ አውሮፕላን ላይ ወጣሁ በሽተኛ ይዤ ማማ በሚፈልገው ሁኔታ ወደ እንግሊዝ ሀገር አደረስኳቸው እዛ ስደርስ የተቀበለኝ ሲስተም ከደሞ ሆስፒታል አገልግሎት እና አምቡላንስ ሰርቪስ ራሱ የቻለ ትልቅ ኢንዱስትሪ ነው።
አውሮፕላን ጣቢያ ሲደርስ
ነው በተኛ ሳታሳክም ይሄዳችሁ ዲቴሉ ልክ ያን ሰው ህይወት ስንት ነው? አንድ ሰው ነጭ ስለሆነ ጥቁር ስለሆነ አብጣም ስለሆነ ዳር ስለሆነ የተማረ ስለሆነ ያልተማረ ስለሆነ አይደለም ሰው ስለሆነ ብቻ የሚያስፈልገው ሰርቪስ ነው። ስለዚህ ከአምስት ቀን በኋላ እስከ ለንደን ስመጣ ብዙ በዛን ጊዜ የነበሩ ወዳጆች አሁንም ሄያሉ እንትን ነውና በቃ ለእንግሊዝ አውሮፓ ይሏል በዛ ይጣፋል ብለው ነው የሚተቡቁኝ። ስለዚህ ከአምስት ቀን በኋላ መጣሁና ከጥቁር አንበሳ ዲዛይን አረኩ።
ወሳሉ ያን ይሉ ይተሰሙ ምን አስበው ነበር
በቃ ይሄው ምን ነገር ነገር መስራት አለብኝ። ስለዚህ በአካል ማሳይቶኛል ምን መተብቆ ነገር ይሉ ዚያውን 17 አመት ማለት ያሰጥቻለሁ አንስተኛ ያሰጥቻለሁ አገሬ ሰምተ ፈልጉ በእኛንም ሰርቻለሁ ሲወቴም እንደሚገባ አልተለወጠም። ስለዚህ ማውራው መሆን አለብኝ እኔ ስራ ፈጣሪ ነኝ ተቀጣሪ አይደለሁም ብዬ ወሰንኩ። ከዛ ሪዛይን አደረኩ። አሁን ብዙ ሰዎች እየገቡ ወደ 19 ዩኒቨርሲቲዎች አንስተኛ ያስተምራሉ ግን ይዛን ግን እንደሱ አይደለም ጥቁር አንበሳ ብቻ ነው የሚያስተምር የነበረው በጣም ትንሽ ነን ያለ ነው ቀረፍ ሙሉ እንደኛ አይነት አንስተኞች ናቸው የሚያገለግሉት ለቀቀለው ስትል ዝም ብለው ለቀቀለው ተባራት ይችላል ምክንያቱም በጥራቱ ምክንያት እኔ ግን ቆራጥ አሁን ካላረኩ መቼም አላረግም አልኩኝ። ትንሽ ኢሞሽናልም ነበር ሆነስ ለመናገር። ከዛ ምን አረኩ ሁለት ችግሮች ገጠሙ። አንደኛው ሄጅ ፕሮፖዛል ሰራው ምን እንደምሰራ ዲስትራክት ትሬኒንግ እንደምሰጥ የታምቡላንስ እንደምሰጥ ስለዚህ ኢንካም ጀነሬት እንደማረክ የሚያሳይ ማለት ነው እንዳልኩ የሶሻል ሳይንስን ተማሪ ባዛይ በጀመሪያ ያዩኝ ባለስልጣን ዶክተር ነው መሰልኳቸው አይደለሁም እንዴ ነው መሰራው ያየሁት ክስተት ይሄ ነው። ስለዚህ ይሄን ነገር ኤንጂኦ ካረከው ምንም ትርፍ ማታተፈት ቆል ስታንዳርድ አንጠይቅ ለምን ትርፍ ስለሌለው ይሄው አስተሳሰብ ስለርዳታ ያለን አስተሳሰብ ምን ያህል ስለግን ብታተርፍበት ቆል ግን የተሻለ ልትሆንበት ቆል ለራስ ሲጀምር ምንም ሳይቆም የሚያቆም የለም የቆመ ነው የሚያቆም። ስለዚህ ይሄ አስተሳሰብ ባንዴ ሰውየውን ትምህርሰተን ተታስቆማችሁ ግን ያሉኝ ነገር ምንድነው ስታንዳርድ ይላል ጤና ተባታው ታማ ፕሬሽር አድርጎ ለአዲስ አበባ ጤና ቢሮ ጻፈ። እዛ ስደርስ 6 ነው ፈጀብኝ ምክንያቱም ስታንዳርድ ስለሌለ 17 ፔጅ ስታንዳርድ ያገልባ እንዳሁኑ ስለደንገተኛ ህክምና ነው ትኩረት ሳትሰጥ ያው እንደምታቀው ለኢትዮጵያ ምንም ብትሰራ ያልሰሩ ሰዎች ሊነጥቁ ይችላሉ። ስለዚህ ስታንዳርድ ተጻፈ። ለምን ምክንያት አረጉት? ስታንዳርድ ስለሌለ አንተ ደግሞ ነጋዴ መሆን ስለፈለክ ዳታ ሰጪ ለመሆን ስላልፈለክ በፍጹም በዚህ መልኩ ልናስተናግድህ አንችልም ስላሉ ያንን ስታንዳርድ መጻፍ ነበረብኝ።
ምንድን ነበረ ጥናት መሰረት በመጠቀም ያደረጉት?
ጎግል ላይ አውቁት እንደውም ቻሌንጅ አውቋቸው የእንግሊዝም ስታንዳርድ የኬንያንም ስታንዳርድ ለማና አልወረደ ሰዎች ነች ይሰሩት እኔ ደግሞ የድንገተኛ ህክምና በጣም ቅርብ የሆንኩ ሙያተኛ ነኝ ስለዚህ እሱ ስታንዳርድ ማዘጋጀት ይችላል ሊትሬቸር ሪቪውን ከእንግሊዝ ውስጥ ያለውን ፕሮብለም ከኬንያ ውስጥ ቅርበት ካለ ስለዚህ እሱ ደግሞ ኢትዮጵያ ነው
ባህላዊ ሁኔታው ተቀራራቢ
ስለሆነ ስለዚህ እሱ ታጥቷቸው ሰባት ፔጅ ስታንዳርድ ከዛ በኋላ ምክንያት ስለሌላቸው ስድስት ወር ሙሉ ስራ ፈትቼ ቤተሰብ ሊቸገር ይችላል ሌላ ስቴት ስለኝ
ስራ በቀላሉ ማግኘት
ይችላል ድሮም ቢሆን ጥቁር አንበሳ እየሰራ ስድስት ሆስፒታል አካባቢ ይሰራ ነበር አንዱም የህይወቴ ፍልስፍና ድህነት ትክክል አይደለም ማለት ነው ሰው ተምሮ ዳህሊን ካለ ወይ ትምህርቱ ወይ ሰው የወፈት ይሻለበት ነው የድህነት ዲፊኒሽን የሚያነጋግር ሆኖ ግን አንድ ሰው በመጀመሪያ ሌሎችን ከድህነት መውጣት የሚችለው ራሱ ከድህነት
ከዋና ጉዳያችን እንዳንወጣ የሚያጓጓ የሚቆረቁር ነገር ስላሉ ነው አንድ ሰው በትምህርት እውቀት ገብይቶ ሰልጥኖ የሙያ ወይም የሌላ እውቀት ኖሮት አሁንም በድህነት ውስጥ ከኖረ ወይ ትምህርቱ ወይ ሰውየው ችግር ይሆናል ብለዋል ሶስተኛም ሌላ ያለበት አካባቢ ሌሎች ሁኔታዎችም ከግምት ይገባሉና ረዳለው የመማርን መሰረት ጠቀሜታ ለማጉላት ይጠቀሙበት ነው መስራት የማይችልበት ሁኔታ ሊፈጠር አይችልም ሌሎች ምክንያቶች ከዛ ውጪ የእርሶን ጨምሮ ይህን ሀሳብ ይዘው ተነሱ ትልቅ ሀሳብ ነው ለእርሶም ለሌሎችም መትረፍ የሚችል ነው ነገር ግን መስራት የማይችሉባቸው ሌሎች ብዙ ምክንያቶች ሊገድቦት አይችሉም ነበር
ይችላሉ ምንም ጥያቄ የለው አሁንም ግን ወደኋላ ተመልሼ ሁለት መሰረታዊ ነገሮች ላይ ነው ማጠነጠነው አንደኛው ፎከስ ማለት
ትኩረት ማድረግ
ሁለተኛው ደግሞ ትኩረት ያደረጉበት ነገር ኮሚትድ መሆን ሌላ ሀገር ለመጠየቅ ሌላ መልስ ሊገኝ እኔ አሁንም የምኖረው ኢትዮጵያ ነው የኖርኩትም ኢትዮጵያ ውስጥ ነው ወደፊት የምኖረው ኢትዮጵያ ውስጥ ነው ስለዚህ ስራ ለመፍጠር ሞክሬ የደጠመኝን ቻሌንጅ ሰዎችን አስተሳሰብ መንግስት ጋር ሰርቼ ቀላል የማይባል አመታት የሰዎችን ስነልቦና አብሮ መስራት ሳት የሚችል experience አለ ብዙ ሰው ብዙ ምክንያት አለ ላለመስራት ላለመከናወን እጅግ በጣም ከባድ ነው እነዚህ ሁለት መሰረታዊ ነገሮች የጀመረ ሰው በምን ችግር ውስጥ ያልፋል ብዬ ነው ማሰብ ምክንያቱም አሁንም ከሰበባችን በላይ ካልሆነ አስቸጋሪ በጣም ብዙ ተስፋ የሚያስቆርጡ ነገሮች ውስጥ አልፈናል አሁንም ህይወት የትኩረትና ራስን ለዛ አሳልፍ መስጠት ነገር ነው ስንት ጊዜ ስንት ሰዎች አስቆመውኛል
ያደረከው ብዙ ነገር
አሁንም መጣጣል አለበት
ግሩፕ በቀረው ሰዓት ብዙ ጥያቄዎች ልጠይቀው እፈልጋለሁ ነገር ግን የጀመርነውን ታሪክ ይቋጭልኝና ብዙ ጥያቄዎች ላንሳ ስታንዳርድ የለም ወይም የሚለካበት ይሄን አይነት ተቋም ሊቋቋም የሚችልበት መሰረቱ ስለሌለ ንግድም በጎ ፈቃድም ወይም ንግድም አገልግሎት እንደሚመስል አሰራር ስለሌለ ያን ራሱ ማቅረብ ነበረበት ስናቱን ቀላል መንገድም ቢከተሉ መሰረቶችን ይዘው መጥቶ ማቅረብ ነበረበት ከዛም ሆነ
ከዛ በኋላ ሁለተኛ ቻሌንጅ እኔ ኢንቨስተር መሆን ፈልገው እንግዲህ በዛ ሰዓት ማለት ነው ኢንተርፕረነር ዋናው የሥራ ፈጣሪ ባህሪ ሪስክ መውሰድ ለጥፋቱ እኔ
ነው ደግሞ ምንሳትን
እኔ ነው ምክንያቱም እጁን አይጠረቁም ስለዚህ እኔ ይሄን ሥራ ሰራለሁ ይሄ ሥራ ለኔ የተሻለ ነገር ያደርገኛል ለሰዎች ሥራ ይፈጥራል አካባቢ ያለውን ነገር ይጀምራል ለሌሎች ወበረታቻ ሊሆን ይችላል ይሄውንም ይከተላል ሲጀመር ግን ይሄ ሥራ የኔ ላይፍ ይለውጣል ምክንያቱም 17 ዓመት ጥቁር አንበሳ ሰርቼ ህይወቴ አልተለወጠም ህይወቴ መለወጣል እየስነሳ ኢንቨስተር ነው መሆነው ኢንቨስተር ማለት ደግሞ ገንዘብ ያስፈልግ ስለዚህ ጤና ጥበቃ ከፈቀደልኝ በኋላ በስታንዳርዱ መሰረት ላረግ የምችለው ነገር ባንኮች ጋር ብሄድ ባንክ ሄጄ አንድ ሁለት ባንክ አነጋግር ከሶስት ደቂቃ በላይ ሊሰሙኝ አይችሉም እንኳን ዛሬ አሁንም አይሰሙኝም ስለዚህ የሰሙኝ ባንኮች አሉ በጣም አመሰግናለሁ ግን አሁንም ስታት ለምናረግ ፋይናንስን አክሰስ ለማድረግ ማለት ነው ከዛ ምንድን ነው ማለት ብየሳስ ምን አለኝ ብዬ ባንኮቹ ካልሰጡኝ እኔ ደግሞ ስራዬን ትቻለሁ ድልድዬን ሰብሬያለሁ ወደኋላ ያለው ወደዚህ መጣጣል አለብኝ ስለዚህ ምን አለኝ በእጄ ስል እንደማንም ሰው ለመንግስት ሰራተኛ ቤት ለመስራት መሬት ወስጄ ቤቱን ሰርቼ ባለቤት የዛን ጊዜ እርጉዝ ነበረች ዲሴንት ሆነ ኑሮ ለመኖር ወደዛ ቤት እንገባለን ብለን ነው የምናስበው ስለዚህ እጄ ፕሮፖዛል ኦኬ ቤት ተሽጦ የኔ ህልም ፓርት መሆን አለበት ልዬ በወቅቱ ለፍጹም ተቀባይነት አላገኘም
ዛሬ ሀጋሮ ናቸው ባለቤቶ
ተቀባይነት አላገኘም ብዙ ተነጋገርን በፍጹም እኔ ነፍሰጡር ነኝ አሁን ልጅ ይመጣል በፍጹም ይህን ልቀበል አልችልም አለች እንደ ባህላችን ደግሞ ሰዎች ሀሳቤን ለመስማት ሞከሩ ከሷ ጋር ነው ተሰለፉት ከተላ አይደለም አንተ ፀሐይ ሞቀው ሀገር ያወቀው ስራ ስራ አክለኝ ካል ክሊኒክ ፈጥኝ ይሄ የሌለ ነገር
ለኛ ብራስ ካፈራም
አው ተባልኩኝ በኋላ ላይ ግን አለቤቴ የብዙ አመት ጓደኛዬ ስለሆነች ለማስረዳት ሞከርኩ ከኔ ጋር አብራ ይሄንን ሪስክ እንደተወስድ መጨረሻ ላይ ስትጭቁም ሰልችቷት እሺ አለች እና ቤት ተሽጦ ዱባይ ሄጂ አሮጌ ንብረቶችን ወደ አምቡላንስ ቀይሬ 3 መኪኖችን ወደ ኢትዮጵያ ይገመጥቼ ምንም አይነት ሆል ሲስተም የጥሪን ማዕከል በሌለበት ማንም አውቋ አንተን በማጠራበት ሰዎች ሁሉ ተቸግረው ያንተ አምቡላንስ ቆሞ በሚውልበት በጣም አስቸጋሪ በሆነ መልኩ ሰዎች ስለ ንግድና ስለ ራስን መፈለግ ተጣጥረ ሰው ለመሆን መሞከር ላላቸው አስተሳሰብ ብለተነስተ ሀብታም ለመሆን የምታደርገው ጥረት ሆኖ ፐርሴንት በሚሆንበት በጣም ብዙ ሰው የሪሶርስ ሳይሆን የአስተሳሰብ ችግር ባለበት ሁኔታ እንደዚህ አይነት ቢዝነስ ማይመስል ነገር ቢዝነስ ለማድረግ መሞከር ራሱ ከመስመር አልፈ ለቢዝነስ ያለን አመለካከት ብዙ አሁን ቻሌንጁ ቀርቷል አይደለም ባለበት ሁኔታ ስራውን ጀምረናል።
ከረጅሙ ፈተናው ወይም መንገዶ በተወሰነ ደረጃም ቢሆን ምን ይመስልን ነበር ለመመልከት እድል የሰጠን ይመስለኛል። ቀጥታ እስኪ ወደ ጠብታ እንሂድ። ፈጥነን የምንቀባበላቸው ጥያቄዎች ላንሳ። በቀሩን ጥቂት ደቂቃዎች ውስጥ ጠብታ ስሙ እንደሚያመለክተው ካለው ትልቅ ፈተና በጠብታም ያህል እንደው የበኩሌን ላድርግ ላዋጣ የሚል ይመስላል ሀሳቡ። ሚማርክ ስም ነው የሰጣችሁት። ግን የአምቡላንስ አሰራር ቀደም እንዳለው ስብስብ መሆኑ አገልግሎት መስጠት ተፈልጎም የሚሰጠው ሰውን በቀላሉ ማግኘት የሚችልበት ሁኔታ መጠየቁ የደረጃ አሰራርን ይፈልጋልና ከገዘብ ባሻገር በልማድም በእውቀትም በስራው ልምድም እንዴት ተካሄደ? አሁን መንገድ እየተካሄደ ነው ያለው?
ብዙ ችግሮች ናቸው የገጠሙን። እውነቱን ለመናገር ቀደም እንዳልከው ጠብታ ማለት የድርጅት ስም ብቻ አይደለም። በተለይ ለኢትዮጵያውያን በተለይ ለወጣቶች የእናንተ ጠብታ ይታል የኔ ጠብታ ይሄ ነው። ስለዚህ እያንዳንዳችን የራሳችንን ጠብታ ሳንጠየቅን ድረስ ችግር ልንፈታ አንችልም። ሁላችንም ንጉስ፣ ሁላችንም ጠቅላይ ሚኒስትር ልንሆን አንችልም። ልንችል የምንችለው ባየነው ክፍተት ላይ ሌላውን የሚጠቅም ራስን የሚጠቅም አሻራ የመተው ጉዳይ ነው። ስለዚህ ጠብታ አሁን የአፍሪካ ፍልስፍና ነው። እኔ ጠብታን በተመለከተ በጣም ብዙ ሀገር ላይ በጣም በከፍተኛ ደረጃ አፍሪካን ያስፈልጋት ይሄ ነው ተብሎ ተጋብዬ ንግግር ያደረኩበት ትልቅ ፍልስፍና ነው። አፍሪካውያንም ቢሆኑ የራሳቸውን ጠብታ
በአስራት ዘይ መንገድ እየሆነ ነው ለሌሎች።
አዎ፣ በግብርና ውስጥ ጠብታችን ይሄዳል። ሁሉም ህጻናት በልተው እንዲያድሩ ምናደርግበት
እኔ ምን አደረግኩ ነው ነገሩ።
እኔ ምን አደረግኩ እሱን ስንመልስ ነው ችግሮቻችን ሁሉ የሚፈታው ብዬ ከራከራለሁ። አሁን ይህ መከራከሪያ ብዙ ቦታ እንድናገርበት የተዛበስኩበት ፍልስፍና። ስለዚህ ድርጅት ብቻ ሳይሆን ትልቅ ፍልስፍና የሌላ ሰው አይደለም የምጠይቀው፣ የራሴ እንዲጠይቁ ሰዎችም የራሳቸው እንዲጠይቁ ነው ማበረታታቸው። በተለይ ወጣቶች ሰው ሊያየው ላያየው ይችላል፣ ግን ጠብታቸው መጠየቅና መፈለግ አለባቸው ብዬ እከራከራለሁ።
እስኪ ወደ ቀን ተሞክሯቸው እንዝለቅ። በተጨባጭ አንድ ሰው የመንገዶች የስልኮች የመተላለፊያዎች ውጥንቅጥ ያለበት ከተማ ነው። በጣም በተደራጀ ከተማ ማለት ያስቸግራል። አንድ ወንተኛን ካለበት ቦታ አንስቶ ወደሚፈልግበት ከቤት ውስጥም ለማውጣት በሐሳቤ መርካቶ መሃል መርካቶን አስባለሁ። ምናልባት ብዙ ነገሮች ተቀየረብን እንችላለን ረጅም ጊዜ ስለሆነ ከሀገር ከወጣው። ነገር ግን እንዴት ነው በተጨባጭ ቀናችሁ ይመስላል? ከሰውም ከሌሎችም ፈታኝ ነገሮች ውጪ ራሱ ስራውን የሚደግመው ፈተና በትክክል ያን ሰው በሰዓቱ ደርሶ ነፍሱን ለማዳን የሚደረግ ጥረት ላይ ምን ይመስላል? የአንድ ቀን ውሏቸውን እስኪ እንደው በጨረፍታ ያሳዩ።
አሉላንና እንግዳውን አቶ ክብረት አበበን አመሰግናለሁ። ቀሪው ክፍል በራዲዮ መጽሔት ይቀጥላል።